ፕሮፌሰር ብሩክ ኃይሉ ጤና ይስጥልኝ እንደምንድነው?
ጤና ይስጥልኝ አቶ ሰለሞን እግዚአብሔር ይመስገን እንደምን አለህ?
እግዚአብሔር ይመስገን አመሰግናለሁ ለጊዜው በቅድሚያ እስቲ በቀጥታ ወደ ደወልኩበት ጉዳይ ልግባና ፕሮፌሰር ብሩክ ፕሬዚደንት ጆ ባይደን ሰሞኑን ለውጭ ጉዳይ መስሪያ ቤት ሰራተኞች ባደረጉት ንግግር አሜሪካ ተመልሳለች ብለው ነበር ምን ማለታቸው ይሆን?
አዎ እነት ነው ጥያቄ አመሰግናለሁ አሜሪካ ኢዝ ባክ ማይ ቢዩአልሁ ሶሻል ሚዲያ ላይ አሜሪካ ተመልሳለች ሲሉ አቶ ሰለሞን እንደልበልህ ያለፈው 4 አመት መቼም ሰው ውርጭ ላይ ነበረች ማለት ይችላል በመሳሌ
ደጅ ማለት ሆኖ
ደጅ ላይ ነው ይሄም ደጅ ደግሞ ተገፍቶ ወጥቶ ሳይሆን ራስ ፈልጎ መውጣት ከማ ከአለም ህብረተሰብ ማለት ነው እንግዲህ ታይ አሜሪካ አንተ ተባለች ትልቅ በገንዘብም በሀብትም በሚሊተሪም በፖለቲካው ሀያል የሆነች ሀገር አለምንም አቅጣጫ እየሰጠች እየተመካከረች የምትኖር ሀገር ራስ በፈለገው የፕሪንሲፕል ኦፍ አይዞሌሽኒዝም ራስን በማግለል መርህ መሰረት በማወቅም ባለማወቅ የሚስተር ትራምፕ መንግስት ባለፉት 4 አመት አሜሪካ ከሁሉ መድረኮች ልበልህ ከሞላ ጎደል ርቃ አኩርፋም ውርጭ የመጣች ውጭ ነበረች ሌላው ዓለም እንደተለመደው ወይ ጉድ ይያለ ጉዳውን ስራውን ሳካሄድ ለማለት ነው ያንን ነው ሲምቦሊካሊ በተምሳሌነቱ አሜሪካ ኢዝ ባክ ኢን ቢዝነስ በቃ ተመልሰናል በማለት እንዳሉትም እኚህ ብዙ ተሞክሮና ኤክስፒሪየንስ ያላቸው አዋቂ ሰው ምለው 5 ደቂቃ አልፈጀባቸውም ወደ ስራና ተግባር ገብተው ያው አሜሪካ እንደ ስዊስ ሰዓት ልበልህ አሁን እንደ ስዊስ ሰዓት አሜሪካ ኢዝ ሃሚንግ ይባላል ይሄ ኦይሉ ሉብሪኬትድ የሆነው ስርዓትና ቢሮክራሲው መንግስትም ልበልህ
የተሳለጠ ማለት ነው የማይነካከስ
አዎ በዘይት በደም የተሳለጠ ኢንጂን ይሰራ ሞተር በውጭም ፖሊሲ ግልጽ የሆነ አቋም ያለበት ሁኔታ ምንም ቅሬታ የሌለበት አቅጣጫው ግልጽ የሆነ ጨለማው ውስጥ ሆነው የመተኳኮስና መተኮስ የሌለበት ዛሬ ምን አሰቡ ነገ ምንድን ነው የሚል ፖለቲካ የሌለበት በመሆኑ ይሄው ሰየው አሜሪካ ተቀላቀለች ለማለት ይቻላል እና ትክክል ነው ሰለሞን
አንድ አፍሪካዊ ተንታኝ ሰሞኑን ሲናገሩ ለአሜሪካ ድምጽ አሜሪካ የዓለም መሪ መሆን ከፈለገች ውስጡ ሆና ነው መሪ መሆን ያለባት መውጣት የለባትም ውጪ ሆና መሪ ልትሆን አትችልም ብለው ነበር
አዎ ትክክል አባባል ነው እንዴት ነው ማለት ደግ ምክንያቱም አሜሪካ ከዓለም ህብረተሰብ አንድ ሀገር ናት በሀገር ደረጃ ባለም አቀፍ ህግ በፖለቲካል ሳይንስም አናሊሲስም አንድ ሀገር ናት ሀገሮች በህግም አይለዩም ሶቨረን ናቸው ይባላል ደቂቅ ሆኖ ትልቅ ሆኖ ሀብታም ሆኖ ድሃ ሆኖ በጣም ሚሊተሪ ጡንቻና ጉልበት ይኖራቸው አይኖራቸው ኋላቀር ሆኖ የተፈንጠሩ ጨረቃ ላይና ማርስ መንኩራኩን ለመላክ ይንቀሳቀሱ ይሁን ሁሉም እኩል ነው እና ባለም ህብረተሰብ መድረክ አሜሪካ አንዱ አገር ናት እንደ ሌላ ቢቀር የተባበሩት መንግስታት ዩኤን ራሱ አሜሪካ ስትቀመጥ ፊት ማለት የለም ስሟን ጠብቃ አልፋቤቲካ አልፋቤቱ ተይዞ እነ አዘርባጃንና እነ አፍጋኒስታን ከፊት ሲቀመጡ እነ ዚምባብዌ ዛምቢያ ዩናይትድ ኪንግደም እና ዩኤስኤ ወደ ኋላ ናቸው ማለት ነው ይሄ እኩልነትንም ለማሳየት ነው እና እኛ አፍሪካዊ ያሉት ፕሮፌሰርና ተመራማሪ ብለናችሁ ልክ ነው አሜሪካ አንድ ሀገር ናት ነገር ግን ታሪክ አደረ ጣለባት ናት ባለው ነጻ ኢኮኖሚክ እድገት ከ1776 ጀምሮ ባለው እንቅስቃሴ ፍሪ ማርኬት ኢኮኖሚ ባለው ተስፈንጣሪ ኢኮኖሚክ እድገት እሱ ላይ ተመስርቶ ፖለቲካና ሚሊተሪ ኃይሏ ገኖ አይዲዮሎጂዋም የምዕራብ ሊበራል ዲሞክራሲም ገኖ ይሄው በተለይ ኦፊሻሊ ከ1945 ጀምሮ ግሎባል ፓወር ዓለማዊ አገር ሆና በአንደኛ ደረጃ እየመራች ትገኛለችና ያንን ጠብቆ ለመንቀሳቀስ በትቢት ተወጥሮ ሳይሆን አሜሪካ ክብሯ እንደተጠበቀ ሆኖ ሌሎችንም ዳሃዎችንም እኩል አክብራ እንደ ቤተሰብ ዓለምንና ከርቀት እንደሚታየው ዓለም ደብሉ ፕላኔት ሏታል አስትሮናውቶቹ በጣም ታምራለች ምድራችን ዓለማችን ይሁላችንም የዓለም ዜጋ ነንና ሁሉም እኩል ነውና በዛ መልክ አሜሪካ ኃይሏን ጡንቻዋን ተመክታ ሳይሆን በክብር ይዛ ጥቅሟን ብሔራዊ ጥቅሟን እያስከበረች የሌላውንም እያከበረች ተከብራ የተከባበረች ነው እንጂ በመገፋፋት በማንቋጣጥና ዶናልድ ትራምፕ እንደምታስተውሰው ብዙ ሳይቆዩ እንዳሉት እነዚህ አፍሪካ ሀገሮች መፈታዊት ነገሮች ናቸው ወደሚል ደረጃን ካስላንቲያ መግባት ማያስፈልግም። የአሜሪካንን ገፍቶ ተሳድቦ ክብር መጠበቅ አይቻልም። መገፋትና መሰደብ ይመጣልና የአሜሪካ ጣፋንታ ባለፈው 4 አመት ይሄ ነበር ማለት ነው። እና አሁን ግን ታድሶ ይኸው ተመልሷል ማለት ይቻላልና ልክ ናቸው ሰውየው አቶ ሰለሞን።
አንድ ጊዜ ፕሬዚደንት ባራክ ኦባማ ሲናገሩ ዩናይትድ ስቴትስ ለዕለ ሀያልነቷን ሲያጎሉ ማለት ነው ከሷ ቀጥሎ ያሉ 18 የዓለም ምጣኔ ሀብቶች አንድ ላይ ተጨፍልቀው ያክሏትም ብለው ነበር። እና መቼም የማይካድ ሀቅ ነው የአሜሪካ ሀያልነትና ጥንካሬ በዚህ የኮቪድ-19 የከበደ ፈተና ውስጥም ለመቋቋም እያደረገች ባለቻቸው ጥረቶች እየተስተዋሉ ያሉ እውነታዎች አሉ። ፕሬዚደንት ትራምፕ ወደ ስልጣኑ እንደመጡ ይዘውት የተነሱት ሐሳብ የአሜሪካ ጥቅደም ሐሳብ ነበር። በፍልሰት ላይ፣ በአየር ንብረት ጉዳይ ላይ፣ በግዢዎች በቅጥር ላይ አሜሪካን የሚጠቅም ከሆነ ድረስ ብቻ ነው ከምንም ግንኙነቶች ጋር አብረን የምንቆየው ብለው ነበርና ያሁኑ የባይደን አስተዳደር እነዛን የትራምፕን ፖሊሲዎች ፈጥኖ እየቀየረ ያለ ነው የሚመስለው። ለመሆኑ የአሜሪካ ትቅደምን ፖሊሲ ፕሬዚደንት ባይደንን ወደዚህ ስልጣን ያመጧቸውን ከ80 ሚሊዮን በላይ አሜሪካውያን መራጮች ለምንድን ነው የማይወዱት? አሜሪካ ትቅደምን ችግር አለው?
አዎ ምንም ተሰለሞን ግሩም ጥያቄ። ምንም ችግር የለውም። እነዚህ 81 ቢሊዮን የባይደን የድምጽ የሰጡት አሜሪካንን ትቅደምን የሚቃወሙ ይጻረሩ አይደሉም። ምንድነው የሚቃወሙት? አትዋት ኮስትና በማትከሻና በማአናት ላይ ነው በሚል ነው። አንድ ሁለተኛ የአሜሪካ ፈርስ ሲባል የአሜሪካ እድገት ሊመጣ የሚችለው በተለይ አሁን ባለንበት ግሎባላይዝድ ዓለም ሰጥተ በመቀበል ዘይት ራሱ አሜሪካ ሀብታማ ዘይት ሀገር ሆና ከናይጄሪያ ከአንጎላ ሁሉ እንኳን ሳውዲ አረቢያ ይቅርና ኢምፖርት ታደርጋለች። ብዙ ነገር አሜሪካ የሚያስፈልጋት አለ። አንድ ሁለተኛ አሜሪካ ማርኬት ያስፈልጋታል። በሯን እየዘጋች ዶክተር ማን ነው ሚስተር ትራምፕ እኮ በአሜሪካ በር ተዘግቶ እኛ ብቻ የሚል ነው። እኛ ብቻ ለጊዜው ለዶሜስቲክ ኢኮኖሚክ እድገት ለተወሰነ ዓመታት ስራ ይሆናል እንጂ አሜሪካ ያመረተችውን እንኳን ለመሸጥ በግድ ኢንተርናሽናል ትሬድ ያስፈልጋታል፣ ንግድ ያስፈልጋታል። እና በዛ መንፈስ ነው ዲሞክራቶች የሚያወጡ ኢቨን ሪፐብሊካኖቹ ሚስተር ትራምፕ ያመጡት የቀኝ ዘመም አስተሳሰብ ነው እንጂ እኛ የምናቀው the good old የምናቀው ሪፐብሊካን ፓርቲ ጂኦፒም ሆነ ከውጭ ያለው ሪፐብሊካን ፓርቲ የሚያምኑበት አብሮ ተጋግዞ ማደግ ነው። ልዩነቱ በዲሞክራትና በሪፐብሊካኖቹ ታክሴሽንና ታሪፍ ላይና ትሬድ ሬጅመንቴሽን ላይና WTO ላይ ያለውን አቋም ነው እንጂ ከዛ ውጪ የአሜሪካ ገናናነት ትራምፕም ብቻ ሳይሆን ኦባማም ይፈልገዋል፣ ቡሽም ይፈልገዋል፣ ሲኒየር ጁኒየርም ይፈልገዋል፣ አሁንም ባይደን ይፈ ሁሉም ዜጋውም ራሱ የአሜሪካን ገናናነት ይፈልጋል። ግን ይሄ ገናናነት በምን አይነት ስትራቴጂና ታክቲክ ነው ተግባራዊ የሚሆነው ማለት ነው። የሚስተር ትራምፕን ፉርሽ ያደረገው እንዲያውም አሜሪካ ላይ ካውንተር ፕሮዳክቲቭ የሆነው በርን ራስ ላይ መዝጋት ቅድም ያለውም አለ እናንተ ተነጋገርን ውርጭ ውስጥ ቤትም ከመጠለል እያለ ውጭ ወጥቶ ራስን ውርጭ ማስያዝ ማስመጣት በዛ መልክ ነው የሚሄዱት። እኔ ብቻ ማለት ሌላ ሀገሮች አገንስት አሜሪካ ሁሉ አቋም እንዲወስዱ የሚገፋፋን ቻይና ለምሳሌ አግሬሲቭሊ አገንስት አሜሪካ ትሬድ ላይ በተመለከተ በሚሊተሪ በሴኩሪቲ ራሻም ውስጡን ደስ ቢላቸውም አሜሪካ ውስጥ ያለው ትንሽ ቀውስ ቢሆንም ቅሉ የማይፈልጉት ነገር ነው። ምክንያቱም ዓለማችን ስቴብል መሆን አለባት። ስቴብል መሆኗን ኔቶ ምዕራብ አውሮፓ ሀገራት የተረጋጋ ዓለምን ነው የሚፈልጉት። ይሄ ግን እኔ ብቻ የሚለው ፖሊሲ መገፋፋትን ያመጣል። አሁን ለምሳሌ ታይዋን ላይ የወሰደውን ሚስተር ትራምፕ አቋም ወሰድ ነው ቻይናና አሜሪካን የሚያጋጭ ነው። ታይዋንን አውቃለሁ ማለት ደረጃ ሌላም ፖሊሲው ሰሜን ኮሪያ ከራሻ ጋር ያለው መሞዳሞድ አፍሪካንን ጣል ጣል አድርጎ ከአፍሪካ ምንም ጥቅም እንደማይገኝ ሸክም ሀገርና ሀገራትን የተሰባሰቡበትና ዳርክ ኮንቲነንት በቃ ጨለማ ክፍለ ሀገር አድርጎ ክፍለ ዓለም አድርጎ ማየቱ ራሱ የስተት ስተት ነው። እና ጆ ባይደን በደንብ ይፈልጉታል። ማንኛውም አሜሪካ በሀገሪቷ ብሔራዊ ጥቅም የሀገራቸውን እድገት የሀገራቸውን ጥቅም ማስፋፋት ማጠናከር በአለም ላይ ያላቸውን ግሪፕ ሌቭል ሆልድ ሄ ወጥሮ መያዝ መጨመር እንጂ መቀነስን አይፈልጉም። ግን ያን ሲያደርጉ በዘዴና በስላች እና ጥበብ በተሞላበት መሆኑ ነው። እንግዲህ የነ ባይደን እና የነ ኦባማ የኢቨን የነ ሬገን ሁሉ ሪፐብሊካን ሆነው አብሮ መኖርን የመረጡ ሰው ናቸው። ወዲያው ነው የተማሩት ሚስተር ሬገን ኮንሰርቫቲቭ ሪፐብሊካን ቢሆኑ ከአለም ጋር አብሮ ተጋግዞ መግዛት መተሳሰብ አሜሪካ አኩርፋ መቅረስ ሳይሆን ገብታ ራሷ መንቀሳቀስ ይጠቅማታል በሚል ነው። ሌላ ምሳሌ ነው አረዘምኩብ እንጂ ለምሳሌ ውድሮ ዊልሰን አንደኛው ዓለም ጦርነት እንዳለቀ ይሄ ኮሌክቲቭ ሴኩሪቲ መሰረት አንዱ
አላ የጋራ ደህንነት
አርኪቴክቱ እሱ ነበር። ግን ሴኔት ስላልተቀበለው ፕሬዝዳንት ውድሮ ዊልሰን ሊግ ኦፍ ኔሽንስ ሲቋቋም አሜሪካ አባል አልነበረችም። ግን ሀሳቡ ላይ አመንጭታ ነበር። እንግዲህ ታይ ከ1919 እንደ አውሮፓ አቆጣጠር እስከ 1939 ኢትዮጵያ አባል ናት። በነገራችን ላይ ሁላችን እንደምናውቀው 20 ዓመት ጊዜ ውስጥ ወደቀ ተንኮታኮተ። ለምን? ትልቁ ኤሌፈንት አባል አልነበረም። እንደገናም ጀርመን፣ ጃፓን፣ ጣሊያን በተከታታይ ከሊግ ነቅለው ወጡ። አባልነት ውድድሩ አደረጉ። ነገሩ ፈረሰ። ወደ ጦርነቱ ገቡ ማለት ነው። እና አብሮ መስራት ፓርትነርሺፕ ማልቲላተራሊዝም አጋርነት ተሳትፎ መስራትን አዎ ይሄ ነው ለአሜሪካም ያዋጣት ለአሜሪካም አሜሪካም ያረጋት ይሄ ነው። ከሰው ልጅ ጋር ከሌላ ሀገራት ጋር አብሮ መስራት አሜሪካን ያስከብራታል። ዲሞክራሲ ምናፍቅ ደሃ ሀገር ሁሉ አሜሪካን ለምንድን ነው ቀና ብሎ የሚያየው? ሌላ እኮ አይደለም ዲሞክራሲው ፐርፌክት ሆኖ ችግር የለውም ለማለት አይደለም። ምን ችግር እንዳለው የምናውቀው ነው። ነገር ግን ቀና ብሎ የሚያየው ሌላው ቢቀር አንድ ቀን እንደ አሜሪካ በነፃነት መርጠን በነፃነት ተሳትፈን በነፃነት ተንፍሰን ነፃ ፕሬስ ኖሮን እንዲኖሮን በሚል በምሳሌነቱ ነው እንጂ አሜሪካ አሁንም ቢሆን ፐርፌክት ሶሳይቲ አይደለችም። ደጋግመን እንደተነጋገርነው የሬስ ጽኑዋት አይደለችም። የዘር ጥያ ችግር አለ። አሁንም የሀብት ራሱ ክፍፍል ሚድል ክላሱ እየፈረሰ መምጣት በተለይ
ባለመካከለኛ ገቢ
ድሃና ሀብታም መለያየቱ እየሰፋ መምጣት እንዴ እነ ካታር ኖርዌይ የመሳሰሉት ላይ ለአንደኛ ደረጃ እኮ ወጥተው ያሉ አሜሪካ ኢቭን በእንትን ደረጃ በፐር ኢንካም ደረጃ እኮ በጣም እየወረደች ወረድ ያለ ደረጃ ላይ እንዳለች ነው ኢምፐሪካል ኢኮኖሚክ ኤቪደንሱ የሚያሳየን። እና
የነፍስ ወከፍ ገቢ ሲታይ ማለት ነው።
አዎ አብሶሉትሊ ይሄ ሁኔታ አለ። እና እነ ባይደን ይፈልጉታል። የአሜሪካን ገናናነት በደንብ ይፈልጉታል። ማንም የአሜሪካንን መዳከም ማንም አይፈልግም። ዘዴ ነው። ዘዴው ላይ ነው ትራምፕ እንግዲህ የጥፋትን መደጋግመን ያየ ነው። መላተምና እንደፈለግኩ አዝዛለሁ እንደፈለግኩ ወስናለሁ ማለት ሌላውንም ያልተፈለገ ያላሰበበት አቋም ማስያዝ ነው። ጸረ አሜሪካ ይሆን ማለት ነው።
ፕሮፌሰር ብሩክ፣ ይሄ የአሜሪካ ትቅደም ፍልስፍናና አስተሳሰብ አሉታዊ የሆነ ታሪካዊ ዳራ እንዳለውም ይነገራል። በዛ ላይ በፕሬዚደንት ትራምፕ የአስተዳደር ዘመን በአራቱ ዓመታት አስተዳደር እንደዚሁም ደግሞ ገና በመጀመሪያው የምርጫ ዙር የአስተዳደር ዘመን መሰናበቱን አስመልክቶና ውርሱንም በተመለከተ እስቲ በሌላ ዝግጅት ተንተን አድርገን ደግሞ እንመለከታለን ምን ይመስል እንደነበረ ያለፈው አራት ዓመት። አሁን ካነሱት አይቀር የአፍሪካን ጉዳይ ጠቆም አድርገው ነበርና ፕሬዚደንት ባይደን ወደ ስልጣኑ ከመጡ ገና ሁለት ሳምንት ሳይጨርሱ ለአፍሪካ ህብረት መልእክት አስተላልፈዋል። የህብረቱ ጉባኤ የመሪዎች ጉባኤ ተካሂዷል 34ኛው እና መልእክት አስተላልፈዋል። እንደውም በሚቀጥለው ጉባኤያችሁ ልገኝ ይችላልሁኝ ብለዋል። ምናልባትም ያሁኑ ጉባኤ ኮቪድ-19 የያዘው ባይሆን ኖሮ ሊገኙ የሚችሉ አይነት ስሜትና መንፈስ ያለው መልእክት ነው ያስተላልፉት። እንዴት ነው እርስዎ የገመገሙት የፕሬዚደንት ባይደንን መልእክት የአፍሪካ ህብረት?
ሴናተር ጆ ባይደን ያው በፊት ሴናተር ነበሩ። ያው 48 ዓመት ያካበቱ በተለይ በውጭ ግንኙነት ኮሚቴ ውስጥ ሰርተዋል። ከዛም በፊት ለአጭር ጊዜ ሃውስ ኮንግረስመን ባለስልጣን በጣም የካበተ ሀብት አላቸው። እንደገና 8 ዓመት በሚስተር ኦባማ ያው እሱ ሲደመር ነው 40 ምናምን የሚመጣው። 8 ዓመት ሚስተር ኦባማ ጋር አብሮ መስራት ሁኔታ አለ። እንጀራቸው ልበልህ ወይም ሂ ዋዝ ከት ፎር ኢት ይባላል። የተጠረቡት የተሞረዱት ለፎረን ፖሊሲ ነው ቀታቸው አንደኛ ደረጃ እና ለሴኩሪቲ ሂማን ሴኩሪቲ የሰው ልጅ ደህንነት፣ የሀገራት ደህንነት በብሔራዊ ጥቅም ዙሪያ በግሎባል በዓለም አቀፍ ሴኩሪቲ በመሳሰለው በጣም የተካኑ ሰው ናቸው እና ጥቅሙን ያውቃሉ። ይሄ ውጤቱ ታየ። አፍሪካ ላይ አፍሪካን ጣልጣል የምናቅ ማድረግ ሳይሆን ይህንን አጋጣሚ እንግዲህ ይታይ፣ አመታዊ ስብሰባ ነው በኮቪድ ኦንላይን በዙም የሚደረገው። እችን አጋጣሚ ሚስ ላለማድረግ ንግግሩን እርግጠኛ አይተኸዋል አንተ ባለሙያነት፣ አንድ ገጽ እንኳን አትሞላም፣ ትንሽ ትጎላለች። አላማው ምንድን ነው? የአሜሪካን ተሳትፎ አለን አብራችሁነን አለን አብራችሁነን በትኩረት እያየናችሁ ነው አብረን እንሰራለን ብለው የሚከተሉትን ነጥብ አንስተዋል። እንደው ባጭር ባጭሩ ለምሳሌ ንግግራቸውን ያተኩሩበት ነጥብ የኔ አስተዳደር የሚያምነው ፓርትነርሺፕን ድልድይን መገንባት
አጋርነትን
መገንባት አዎ የአሜሪካ አጋርነት መገንባት ነው እና ወዲያው በፍጥነት የነበረን ግንኙነት ወደ ዞሮ እንመልሰዋለን አረጋግጥላችኋለሁ ብለው ነው እንትን ያሉት። ይህን ስናደርግ ደግሞ ከአፍሪካ ህብረት ከአህጉራዊው ድርጅት ከአፍሪካ ህብረት ጋር በቅንጅት በተለያዩ ብዙ ጉዳዮች ላይ በጋራ ራዕይ ላይ የተመሰረተ በጋራ ጥቅም ላይ የተመሰረተ ግንኙነት ላይ የተመሰረተ ግንኙነት ለወደፊቱ በኔ አስተዳደር ላይ እንደምሰራ አረጋግጥላችኋለሁ ምን ያሉት። እንደገናም ደግሞ ንግድና ኢንቨስትመንትን በተመለከተ አንስተው እኛ አሜሪካኖች እንደምንመኘው የአፍሪካ ሀገራትና የዓለም ሀገራትን በሙሉ ፕሮስፒሪቲ ማለት ሀብት ማፍራትን ነው እና እኛም አጋር በመሆን የአሜሪካው መንግስት እና አስተዳደሬ ከእናንተ ጋር አብረን ለመስራት ዝግጁ ነን የሚል መንፈስ አድርጓል። እንግዲህ ይህንን ሲሉ ስለ አገዋ አላነሱም። አንድ ነገር እንደው ዳይቨርስ አላደረግ አያይዤ ብናገር አገዋ ለምሳሌ በጆርጅ ቡሽ የተጀመረ
የአፍሪካ የአሜሪካ ገበያ ተጠቃሚ መርሃ ግብር ማለት ነው።
አፍሪካን ግሮት ኤን ኦፖርቹኒቲስ አክት ይባላል እንግሊዘኛ። በዛ መልክ ነው እሱን አሁንም አለ አልሞተም። 5 አመት 10 አመት ኤክስቴንድ እየተራዘመ አለ።
እሱን ፕሬዚዳንት ትራምፕ ሊሰርዙት ይችላሉ የሚል ብዙ ስጋትና ንግግር ነበር አጓን።
አዎ ነበረ። እሱ ሳይሆን ቀርቷል። እሱም እንግዲህ 2 አመቱ ላይ አፍሪካ ፖሊሲ ትራምፕ አልነበራቸው። የሚቀጥለው 2 አመት ላይ ነቲቦር ናጅ ከመጡ በኋላ አትሊስት እና ደግሞ እንደገና ጆን ቦልተን ናሽናል ሴኩሪቲ አድቫይዘር ከሆነ በኋላ እንደውም ካልክ አይቀር ፓወር አፍሪካ የሚባል ኢኒሼቲቭ ሁሉ ወስደዋል። በነገራችን ላይ ሚስተር ትራምፕ ማወቃቸውን በዝርዝር መከተላቸውን መቼም ጥያቄ ውስጥ ምናልባት እንደው ክብራቸው በማይነካ ሁኔታ እንደው ግንዛቤ በመውሰድ እንደውም አንድ 3 ሀገራት ተጠቅመዋል። 2 ቢሊዮን ብር ብድር ተበድረዋል። ግብጽ ናት አንዷ። ኋላ መጣበታለሁ ካስፈልገ እና ይሄ ሁሉ ኢኒሼቲቭ አለና እነዚህን የመሳሰሉ ኢኒሼቲቮች እንደሚቀጥሉ ነው የሚታየኝ። አንድ ሁለተኛ እያንዳንዱ ፕሬዚደንት የራሱን ፉትፕሪንት የራሱን አሻራ ማስቀመጥ ይፈልጋልና በአፍሪካና በኤዥያም በላቲን አሜሪካም ፎከስ ሆነ ትኩረት ያለው አፍሪካ ፖሊሲ እንደሚቀርጹ ተስፋ አረጋለሁ ያረጋሉ ብዬ ተጠብቃለሁ። ኦባማን ብንወስድ ለምሳሌ ፓወር አፍሪካ በሚል ሰርቷል። ለምሳሌ በጣም ጥሩ የሆነ ፕሮግራም ይሄ ኤሌክትሪሲቲን ማጠናከርን በተመለከተ በአፍሪካ አህጉር በማስፋፋት ከዛም ቀደም ሲል እንደው ለጊዜ ሳንፈጅ የቡሽ አለ ፔፕፋር አለ ይሄ ኢመርጀንሲ ፕላን ፎር ኤድስ ሪሊፍ
የፕሬዚደንቱ የዩናይትድ ስቴትስ ፕሬዚደንት የኤድስ ድጋፍ መርሃ ግብር
አለ። እያንዳንዱ ፕሬዚደንት የራሱን አሻራ ያደርጋልና አፍሪካን ፖሊሲ እኚህ ኤክስፐርት የሆኑ ሰውዬ እንደሚያደርጉ ሳይታለም የተፈታ ነው ለማለት ነው። እንደገና አሁን ያነሳው ላይ ሰላምና ሴኩሪቲን በተመለከተ ከእናንተ ጋር እንሰራለን ከአፍሪካ ህብረት ጋር ብለው አስፍረዋል። እንዲሁም ለዜጎቻችሁ ደህንነት ብለውን ያሰመሩበት ንግግራቸው ላይ ያን ያህል ነው እንግዲህ ትኩረት የሚሰጡት ለህዝባችሁ ደህንነት በሚል ነው። እንደገናም ሁሌ እንግዲህ አሜሪካ በተለይ ዲሞክራቶች ስልጣን ሲመጡ ቆንጠጥ አድርገው ትንሽ ወጠር አድርገው የሚይዙት ዲሞክራቲክ ተቋማትን መገንባት ላይ ነው። እሱንም አንስተዋል እዚህ ንግግር ያነሳው ንግግር ላይ ዲሞክራቲክ ተቋማትን መገንባት ላይ እንተጋገዛለን፣ ትኩረት ሰጥተን እንሰራለን፣ ሂውማን ራይትስ የሰው ልጅ መብት ማስከበርንም ተከታትለን እንሰራለን ብለው አስምረውበታል። አሁንም ዲሞክራቲክ ስልጣን ላይ ሲመጡ የሰብአዊ መብትን በተመለከተ ኮስተር ባለ ሁኔታ አፍሪካ ሀገራት ኬፍ ወዴት ምን እየተደረገ ነው፣ ውስጣዊ ፖለቲካል ስፔሱ እና የሰው ልጅ መብት መከበሩ ምን ያህል ድረስ ነው የሚለውን ነገር በትኩረት እንደሚሰሩ አስምረዋል ለአፍሪካ ህብረት ባደረጉት ንግግር። ይሄን ብለው በዚህ ብቻ አልተወቱም አቶ ሰለሞን።
ቪዲዮ ያቁት መልእክት ነው።
አዎ፣ በቪዲዮ ይላኩት መልእክት ነው። ቻሌንጅን ተግዳሮት ብለውም ደግሞ አንስተዋል። ሲሪየስ የሆነ ተግዳሮቶች፣ በጣም ስር የሰደዱ ተግዳሮቶች እንዳሉም አንስተዋል። በተለይ ከኮቪድ እና ይሄ ከዓለም አቀፍ ግሎባል ሄልት ከጤና ጋር አያይዘው እሱ ላይም ከአፍሪካ ጋር አብሮ የመስራት ፍላጎት እንዳላቸው፣ ይሄ ራሱ ለአፍሪካ ትኩረት መስጠቱ ኢትዮጵያን ሀገራችንን ጨምሮ ሁሉን አፍሪካ ሀገሮች ትኩረት መስጠቱ አሜሪካ እንዲያው በሕክምና በመድኃኒቱ ሳፕላይ ማቅረቡ ላይ በመሳሰሉት ላይ እገዛ በማድረጉ ላይ ትልቅ እንድምታ ይኖረዋል። እንዲያውም እሳቸው ምንድን ያሉት ትናንት ወዲያ በደረጉት ንግግር ከአፍሪካ ሲዲሲ ሴንተር ፎር ዲዚዝ ኮንትሮል አፍሪካ ማህጎራችን
የአፍሪካ ህብረት የበሽታዎች መቆጣጠሪያ
ተቋም ማዕከላዊ ተቋም እሱን ሁሉ አብረን ተጋግዘን እያገዝን የደገፍን እንሰራለን የህዝባችሁን ጤንነት ለማረጋገጥ በሚል አስምረውበታል። ሌላ ቻሌንጅ ብሎ ያነሱት ክላይመትን ነው። ክላይመት ማለት የአየር ንብረት ሁኔታን በተመለከተ ያው እንደምናውቀው ወደ አሜሪካ ወዲያው የመጀመሪያው ቀን ያደረጉት ውሳኔ እንደምታውቀው በኤግዚኪቲቭ ኦርደር መመለስ ነው። በፓሪስ የክላይመት አግሪመንት አሜሪካ ተመላሽ እንደሆነች ነው።
ኤግዚኪቲቭ ኦርደር ማለት ፕሬዚደንታዊ የማስፈጸሚያ ትእዛዝ።
ፕሬዚደንታዊ አዎ። እንደገና የዓለም ጤና ድርጅት ውስጥ አሜሪካ ወጣ ነበረ፣ እንደገና ወደዛ መመለስ እና ወዘተረፈ ብዙ ጉዳዮች አሉ። አሜሪካ አኩርፋ ወይም እሳቸው ሳይታያቸው ምንም ጥቅም የለውም ሸክምዳ ብቻ ነው እነዚህ ድርጅቶች ውስጥ አባል መሆን ብሎ የተውት ሚስተር ትራምፕ እንደገና አሜሪካ እየገባች ነው። እና ጆ ባይደን የሚያሉት ይሄ የአየር ንብረትን በተመለከተ አብረን እንሰራለን፣ ሬኮግናይዝ እውቅና እንሰጣለን፣ አፍሪካም አሜሪካም ሁላችንም በተቀናጀ ሁኔታ መስራት እንደሚገባም በሚል አስምረውበታል። ከእናንተ ጋር አብረንን ብለው ሪያሹርም አረጋግጠውላቸዋል አፍሪካ መሪዎች ባደረጉት ንግግር። ሌላው ኮንፍሊክት ማለት ግጭትን በተመለከተ ነው። እሱንም አንስተዋል። ግጭትን በተመለከተ እኛ አሜሪካ በተናጥልና በጋራ ከአፍሪካ ሀገራት ጋር ሳስቴን ዲፕሎማሲ ነው ያሉት፣ ማለት ቀጣይነት ያለው የተረጋጋ ዲፕሎማቲክ እንትኖች ተግባራት ላይ ተመስርተን ከእናንተ ጋር እና ከአፍሪካ ህብረት ጋር ተጋግዘን አፍሪካ ሀገር ላይ የተከሰቱትን ኮንፍሊክቶች፣ ችግሮች ለመፍታት እኛም የራሳችንን አስተዋጽኦ ከእናንተ ጋር መመካከር እናደርጋለን። እንግዲህ ይህን ሲሉ አቶ ሰለሞን እንደምታውቀው አፍሪካ ድሃ አይደለችም፣ የኮንፍሊክት ችግር ድሃ አይደለችም። ማሊ አለ፣ እንደገና ቦኮ ሀራም እስካሁን አልተፈታም የምዕራቡ፣ እንደገና የኢስላሚክ ስቴት ቅርንጫፎች አሉ፣ ቴሮሪስት ሽብርተኞች፣ እንደገና የአልካሂዳም ደግሞ ብራንቾች አሉ። በምስራቅ አፍሪካ እንደምታውቀው አልሸባብ አሉ፣ እንደገና ደግሞ አሁን ብዙ ኮንፍሊክቶች አሉ። የሰላም ማስከበርን በተመለከተ አብረን እንሰራለን ብለዋል። በነገራችን ላይ ጆ ባይደን እና ዳርፉር ዲሴምበር ላይ ያለፈው ታህሳስ ላይ 2021 አውሮፓ አቆጣጠር አበቃ። አሁን ደግሞ የሶማሌው 2021 ላይ ይቆማል ይባላል፣ እዛ ያለው የሰላም አስከባሪው ኃይል እና እሱ ላይ እንግዲህ አሜሪካ በትኩረት ቶኒ ብሊንከን ስራቸው ይሄ ነው፣ ውጭ ጉዳይ ሚኒስትሩ አትኩረው ይሰራሉ። እንደገና የፈነዱ ጉዳዮች ሊፈነዱ የተዘጋጁ ጉዳዮች አሉ። እሱም በኬንያ እና በሶማሌ መካከል አለ። ይሄ ኢንዲያን ኦቅያኖስ ላይ ዘይት ፍለጋ በተመለከተ ክርክር አለ። እንደገና ጆባላንድ እና የሶማሌ ፌዴራል መንግስት አለ። እንደገና ሱዳን እና ኢትዮጵያ አለ። እንደገና ደግሞ አሁን ሀገራችን ሰሜን ኢትዮጵያ የተከሰተው ሁኔታ አለ። እነዚህ ጉዳዮች ላይ እንግዲህ አሜሪካኖች ኮንፍሊክት ሲሉ፣ ሰላምን ማረጋጋት ሲሉ ያው እንግዲህ በተቀናጀና በኮኦርዲኔትድ በሆነ ሁኔታ ከእያንዳንዱ አገራት ጋር አብረው የሚሰሩበት ይሆናል ማለት ነው። እና እሱንም ትኩረት ሰጥተው ተናግረዋል። መጨረሻ ላይ እኔ በጣም ደስ ያለኝ ምን መሰለህ፣ በአፍሪካ እናምናለን ያሉት፣ በአፍሪካ ዊ ቢሊቭ ኢን ኔሽንስ ኦፍ አፍሪካ። ይህ ትልቅ አባባል ነው አለ አይደለ? በእናንተ ጥረት መፍጨርጨር እናምናለን ማለታቸው ነው። ምንድን ነው ያሉት? እንዲያውም ይሄ ኮንቲነንት መንፈስ አለው፣ በተለይ ይሄ ኢንተርፕረነርሺፕ ይሄ ንግድ አፍሪካ ታቃለህ ንግዱ ላይ አፍሪካ ህዝብ በጣም ተፈጣን ነው። ለሌላው አፍሪካ
ስራ ፈጠራ ላይ
ስራ ፈጠራና ንግድን ማሳለጥ ላይ እሱ ላይ በተመለከተ እና ኢኖቬሽን ላይ በተመለከተ አብረን ይሄን ስፒሪት ይሄን መንፈስ እንዲያድግ ስር እንዲሰራ እንዲይዝ አብረን እንሰራለን። የሚገጥማችሁንም ተግዳሮቶች በተመለከተ there is no doubt ነው ያሉት። ምንም ጥርጥር የሌለው ሁኔታ our people ማለት እኛ አሜሪካኖች እንደገና ካፍሪካና ካፍሪካ ህዝቦችና ካፍሪካ ህብረት ጋር ለዚህ ጉዳይና ለዚህ ስራ አብረን እንደምንሰራ ላረጋግጥላችሁ ፈልጋለሁ። እንኳን ደስ ያላችሁ እንድድር ስላገኘ አመሰግናለሁ ብለው ግሩም አርገው በጣም ሁሉም ባስደሰተ ሁኔታ ነው የቋጨው። እንግዲህ አሜሪካ ተመለሰ ሲባል የመጀመሪያ ነጥብ አቶ ሰለሞን ይሄን ይዘን ነው እንግዲህ አሜሪካ ኢዝ ባክ ስንል እና ይሄን ይመስላል ማለት እችላለሁ። እንግዲህ ኢትዮጵያ ላይ ማተኮር ካስፈልገ ያው እንግዲህ ኢትዮጵያን ጉዳይ አለ
እንመጣለን ወደዛ መቼም
አለን።
የአፍሪካ ሀገሮች ብዙዎቹ እና አፍሪካውያን በፕሬዝዳንት ትራምፕ የአፍሪካ አቋም ቅር የተሰኙባቸው አጋጣሚዎች ነበሩ። ፕሬዝዳንቱ ጥሩ ያልሆኑ ቃላት የሰነዘሩባቸውንም ጊዜዎች ያነሱ የሚናገሩ ብዙ ተንታኞች አሉ እንደርሱ አይነት እና ሌሎችም በመሪዎችም ደረጃ የሚናገሩ ብዙ ሰምቻለሁ። እና ሙሉ ለውጥ ነው የሚመስለው አፍሪካን በተመለከተ የፕሬዝዳንት ባይደን አካሄድ። እስቲ መቼም የኢትዮጵያን ጉዳይ ብለዋልና ቀደምም ከግብጽ ጋርም ተያይዞ አንድ ያነሱት ነገር ነበር በፓወር አፍሪካ መርሃ ግብራቸው ተጠቃሚ ከሆኑ ሀገሮች አንዷ ግብጽ ሆናለች ብለው ነበርና እስቲ ኢትዮጵያንስ በተመለከተ ያለውን ሁኔታ አካሄዱ ምን ሊመስል እንደሚችል የሚሰማውትን የተከታተሉትን ይንገሩኝ። በተለይ የውጭ ጉዳይ ሚኒስትሩ ቶኒ ብሊንከን ለጠቅላይ ሚኒስትሩ ደውለው ሐሳብ ተለዋውጠው ነበር። ቅድም ባነሱት የሰሜን ኢትዮጵያ ጉዳይ ላይም ተነጋግረዋል። ዩናይትድ ስቴትስ የኢትዮጵያን እድገት ልማት ለመደገፍ ዲሞክራሲያዊ አሰራሯን ለውጧን ለመደገፍም በድጋሚ ከጎናችሁ እንደምንቆም እናረጋግጣለን ብለው ነበርና ኢትዮጵያን በተመለከተ አዲሱ አስተዳደር ምን አይነት አያያዝ ይኖረዋል ብለው ያስባሉ ፕሮፌሰር ብሩክ?
እንግዲህ የአሜሪካና የኢትዮጵያ ግንኙነት ያው ዘለቅ ያለ ጊዜ አሳልፏል። ኢትዮጵያ ቁልፍ ሀገር ናት የምትባል ሀገር ናት። ኢትዮጵያ ያላት ጂኦግራፊ አቀማመጧ፣ የህዝቡ ብዛት፣ ያላት ኢኮኖሚክ ፖቴንሻል፣ እንደገና ያላት የምታረጋው ያላት የመሊት ወታደራዊ ኃይል ኢትዮጵያ ውስጥ ለምሳሌ ኢትዮጵያ ራሷ የአፍሪካ ቀንድ መሐለቅ መሆኗ እና
መልህቅ ማለት ሆኖ
መልህቅ ለስታቢሊቲ ለመረጋጋት ኢትዮጵያ መረጋጋት እንደሚያስፈልግ ኢትዮጵያ ለመረጋጋት ማለት አካባቢ በሙሉ እንደሚደረመስ ያውቃሉና አሜሪካኖች ሁሌም አሁንም በተለይ በጆ ባይደን በደምብ ኢትዮጵያ አስፈላጊ አገር ናት። አንድ ሁለተኛ አገር የሚተማመኑባት አጋር ናት። ኢትዮጵያ አጋር ናት። በቡሽም በኦባማም ታይቷል። በተለይ ሽብርተኝነትን በመዋጋት አልሸባብን በመዋጋት በተባበሩት መንግስታት ተሳትፎ በሰላም አስከባሪ ኃይል እንደገና ካንተር ቴሮሪዝም በተመለከተ የአሜሪካ ስፔሻል ኦፕስ ባላንስ ልዩ ሰራዊት አለ ስፔሻል ኦፕስ የሚሏቸው እነሱ ጋር ሁሉ መተጋገዝ መነባበብ በተለይ ጅቡቲ ቤዝ መስርተዋል ካምፕ ሊጆን እዛ የአሜሪካ ልዩ ኃይሉ የሰፈረበት ነው። እንደገና ድሮን ቴክኖሎጂ ወታደራዊ ቦታ ቤዝ ነው። ወታደሮች የተደራጀ ቤዝ ነው። እሱም ራሱ ኢትዮጵያን ይፈልጓታል። ከጅቡቲ አይደለም ሌላም አይደለም ዋናው ኤሌፈንት ዋናው ዝሆን እና አገር ኢትዮጵያ ናት። ስለዚህ ኢትዮጵያ ላይ ያተኩራል። ይሄ ምንም ኮምፕሮማይዝ የለም። ይሄ ብሔራዊ ጥቅማቸውን ብለው ነው። የእኛን ዝም ብሎም ለመውደድ አይደለም። ብሔራዊ ጥቅም አላቸው። እኛስ ስትል ደግሞ የእኛን ሳይድ ስናይ የእኛን አቅጣጫ ስናይ እኛም ጥቅማችንን ነው የምናየው። ምንድን ነው ጥቅማችን? ብሔራዊ ጥቅማችንን ከአሜሪካ ምን እናገኛለን ነው። እናንተ ከእጃችሁ ምን አለ እኛ ከእጃችሁ ምን አለ ነው። እኛም ከአሜሪካ የምንፈልገው ኢኮኖሚክ እርዳታ በተለይ በአጓ መጠቀም በተለይ አሁን በነገራችን ላይ አንድ ትልቅ ነገር ጃንዋሪ ላይ ሆኗል። እሱም ይሄ የአፍሪካ ፍሪ ትሬድ አሶሲዬሽን ፍሪ ትሬድ ኤሪያ ተግባራዊ ይሆናል። አቶ ሰለሞን እንደምታቆናል አድማጭ
የአፍሪካ ነጻ ገበያ
ይሄ ራሱ ትልቅ ኦፖርቹኒቲ ነው ለኛ ነጋዴዎችና ንግድ ተቋማትና ለአፍሪካ ሀገራት። በተለይ የሰው ዝውውር ነጻ የሰው ዝውውር ካፒታል ዝውውር እና የንግድ ማሳለጥ እሱንም ተጠቃሚ በማድረግ እንደ ኢትዮጵያ ነጻ ሀገሮች ሀገራ 110 ሚሊዮን ማለት 110 ኮንሱመር ማለት ነው ነው ለቢዝነሱ ለሁሉ ለንግዱም እና እኛን ፈልገዋለን። በኢኮኖሚክ አስፔክቱ በሴኩሪቲ አስፔክቱ ከአሜሪካ ጋር ሚውቻል የጋራ ሆነ ኢንትረስት አለን አብረን ለመስራት። በሚሊተሪውን በተመለከተ አሁን በተለይ ከጆ ባይደን ጋር ሞር ይቀጥላል። ይሄ ፎከስ ጆን ፔንታጎን ጋር የሚሰሩ ስራዎች ይኖራሉ። ከአሜሪካ ከምዕራብ ዓለም በተለይ ከፈረንሳይም እያገኘን ነው ስልጠናም እንዳይመሳሰለ አሁንም ከአሜሪካ ስልጠናና ይሄ የሚሊተሪ ኢኩዊፕመንትስ ግንኙነታችን በሰፊው ይቀጥላል። ኢንተለጀንስ ወታደራዊ ቁሳቁሶች መሳሰሉት ምናገኝበት ነው። ለጋራ ስራ በጋራ ምንሰራው ነው። ብዙ የሚሰሩ አፍሪካ ሀገሮች አሉ። ማሊም አለ፣ እንደገና ሱዳን አለ፣ ደቡብ ሱዳን አለ፣ አብዬ አሁንም አለን፣ ደቡብ ሱዳን አሁንም አለን። የኢትዮጵያ ጉሉ አስተዋጽኦ አለ። ይሄን ስለሆነ ኢትዮጵያን ይፈልጓታል፣ እኛም እንፈልጋቸዋለን። ከአሜሪካ ብዙ ማግኘት እንችላለን። ቴክኖሎጂ ኖሃው በተለይ በጣም እንፈልጋለን። በተለይ አሁን እኛም እንፈልገው ይሄን አርቲፊሻል ኢንተለጀንስ ወጣቶቻችንን ይሄ በአዲሱ ትውልድ ቴክኖሎጂ ኢኖቬሽኖች ወጣቶቻችን በሺ ብዙ ስራ እንዲፈጠር ኢትዮጵያ እንደ ሩቅ ምስራቅ ሀገራት በቴክኖሎጂና በረቀቁ ኢኮሜርስና በመሳሰለው ቦታ እንድትይዝ በቀላሉ ትሬንድ የሚሆን ማምፓወር ስላለን እሱን በመጠቀም በተለይ አሁን ያለው ኢትዮጵያ መንግስት ፖሊሲውም ይሄ ግልጽ የሆነ ፖሊሲና ጉጉትና አቅጣጫም ስለተቀየሰ ያንን እኛ ተጠቃሚ ልንሆን እንችላለን። እንደገና ወደ አሜሪካ ለመልስና እንግዲህ እነሱ ኢንሲስት የሚያደርጉት ሂውማን ራይትስ ላይ አደራ በጥንቃቄ እንዲያዝ ህግ እንዲከበር ያላግባብ ከፍት ውጪ ሰው እንዳይታሰር የሚለውን ነገር በደንብ ቆንጠጥ ባለ ሁኔታ በደንብ ይዙታል። ምንም ጥርጥር የለውም። እንደገና ነጻ ምርጫ፣ ነጻ ፕሬስ፣ በተለይ ጁዲሻል ሪቪው፣ የፍርድ ቤቶች ነጻ መሆን፣ ነጻ ምርጫ። አሁን ምርጫው ሀገራችን እየመጣ ስለሆነ ቀንም ስለተቆረጠለት ያለ ጥርጥር አሜሪካ ኦብዘርቭ ማየት መከታተል ፍላጎታቸውን ያሳያሉ። እዛ ላይ ሴንሲቲቭ ናቸው።
ብሊንከን ብለዋል።
አመሰግናለሁ። ብሊንከን አንስተውታል። እርግጥ ኢትዮጵያ ራሷን የቻለች ራሷን የምታከብር ራሷን ሌላውን አክብራ ራሷን የምታስከብር አገር ናት። እነሱ ማንሳታቸውን ያነሳሉ። ያው በዲፕሎማቲክ አነጋገር ያው የት ድረስ ምን ድረስ የሚለው ነገር በዝርዝር የታወቀ ነው። የእኛን ክብር እስካልነካ ድረስ የሀገራችን ህግና ህግጋትና ሬጉሌሽኖች ደንቦችን እስካልተጋፋ ድረስ አይ ቲንክ መጥተው እነሱም ሆኖ የአውሮፓ ህብረት የአፍሪካ ህብረትም ኦብዘርቨርስ መጥተው የሚያዩበትን ሁኔታ የሚፈጠር ይመስለኛል። ይሄ ምንም ጥርጥር የለው። ይህንን ይፈልጋሉ። ለምንድን ነው ይህን የሚፈልጉት? ስቴብል የሆነ ዲሞክራቲክ ስርዓት ኢትዮጵያ ውስጥ እንዲፈጠር ነው። ኢትዮጵያ ውስጥ የተረጋጋ ዲሞክራቲክ ስርዓት አንዴ ከተዘረጋ ሌላውንም ለአመታት ሊያረጋጋ ይችላል። ሱዳንንም፣ ደቡብ ሱዳንንም፣ ጅቡቲንም፣ ኤርትራንም ሁሉንም በዛ አኳያ ነው የሚያዩት እና ኢትዮጵያን በደንብ ይፈልጓታል። እኛም ለጥቅማችን እንፈልጋለን፣ እነሱም እኛን የሚፈልጉን ይሆናል። ብዙ አካባቢዎች አሉ አብረን መስራት የምንችልበት። ግብፅን በተመለከተ እዚህ ላይ እንግዲህ በትኩረት እንደውም አስምሬ መናገር የምፈልገው አባይንና ሬኔሳንስ ገርድን ህዳሴ ግድብን በተመለከተ እኔ ካለፈው መንግስት የተሻለ እንደው ትንሽ ኢምፓርሻል የሆነና ትንሽ ኒውትራል የሆነ ማለት ወገና ያልሆነ የአሜሪካን ሚና በጆ ባይደን አስተዳደር እጠብቃለሁ። እንግዲህ እንደምታስታውሱት አድማጮችም እንደሚያስታውሱት የፕሬዚደንት ትራምፕ ፖለቲካው ብላሽ የሆነውና ክሬዲቢሊቲን አመኔታም ያጣው ይሄ ትራንዛክሽናል ፖለቲክስ የምንለው በፖለቲካል ሳይንሱ ይሄ ምን አለ ከእጅህ በእጅህ አንድ ነገር ካልያዝክ ይሄን ካላረክ ያደረግ የሚለው አሰራር በሙሉ ውድቅ የሆነና ተቀባይነት የሌለው ስለሆነ እርግጠኛ ነኝ አባይን በተመለከተ ኢትዮጵያም ግብፅም ሱዳንም እንዲጠቀሙ የሚለውን መርህ በተለይ ኢትዮጵያን የሚጠቅም መርህ በተመለከተ ለኛ ጠንካራ አጋር ሆኖ አሜሪካኖቹ የኛን መብት ሪኮግናይዝ አድርገው ግብጽ ላይ ባላቸው ኢንፍሉዌንስ ተጽዕኖ የሚያደርጉ ይመስለኛል። እርግጥ ግብጽና እኛ በአሜሪካ ምራቡ ዓለም ደግሞ እኩል አይደለንም፣ ገና አይደለንም። የኛ ኃይልና ጥንካሬ እዛ ደረጃ ያልደረሰ ምራቡ ዓለም ራሱ ያስቀመጠው መለኪያዎች አሉት። እስራኤልና ግብጽ አንድ አይደሉም። ግብጽ ዝቅ ትላለች። ግብጽና ኢትዮጵያ ተዳርሰናል፣ ግን ትንሽኛ ዝቅ እንላለን። ለምን? የግብጽን ፖለቲካና የግብጽን አጋርነት የሚፈልጉት አሜሪካ ለመካከለኛው ምስራቅ አጋርነት እና መረጋጋት ይፈልጉታል። እንደገና የእስራኤልን ፖለቲካ እንዳይበላሽ ግብጽና እስራኤል ከ79 እንደ አውሮፓ አቆጣጠር ጀምሮ ካምፕ ዴቪድ አግሪመንት ስለተፈራረሙ በዛ የተነሳ የእስራኤልና የምዕራቡ ዓለም ፖለቲካ አጋርና ማዕዘን ድንጋይ ግብጽ ስለሆነች የእሷን ስታቢሊቲ ይፈልጋልና ግብጾቹንም በጣም እንዳይጎዱ የሚጥሩ ይመስለኛል። ነገር ግን አሜሪካ ሀያል ሀገር ብትሆንም የኛ መንግስት ጠንክሮ ከተከራከረ መከራከር እንጠብቃለን፣ ይገባዋልም። የሀገራችንንም ጥቅም አሳልፎ እንደማይሰጥ የኢትዮጵያ መንግስት አሁንም ያለው በደንብ ግልጽ አድርጎታል። ያንን እንግዲህ ጠንከር ብለን ወገባችን አሰራ አድርገን ከአሜሪካ ጋር መነጋገሩ በማክሮ ሳይሆን እየተነጋገርን ጉዳያችንና መልእክታችንን እያስተላለፍን አላማችንን ዝንፍ እንደማንል ማድረግ የምንችል ይመስለኛል። ያን ካደረግን የአሜሪካ መንግስት እኛን የማይሰማበት ምክንያት የለም እና ግብፅን ወዳጅ ሀገራቸውም ስለሆነች የእኛን አስፈላጊነትም ስለሚያምኑ አሜሪካኖቹ የራሳቸውን ክብደት ተጠቅመው ግብፅ ላይ ደግሞ ሊሚትድም ውስንም ቢሆን ተጽዕኖና ተጽዕኖ ሊያደርጉ ይችላሉ የሚል አስተያየት ነው የምሰጠው እና ይህንን ጠብቃለሁ። በጤናው መስክ መናገር ይቻላል። ኢትዮጵያ የአፍሪካ ህብረትም መዲናም ስለሆነች የአሜሪካ መንግስት ከኢትዮጵያ ብዙ የሚጠብቀው ነገር አለ። የሶማሌ መረጋጋት በተለይ አሁን ምርጫው እየመጣ ነው። እንዲሁ ነገሩን አረዘምኩት እንጂ ሶማሌ ላይ በተመለከተ አሁን እንግዲህ ይህን ወር የካቲት ፌብሩዋሪ ላይ የሶማሌው ፕሬዚደንት ማንዴት ማለት ተርማቸው ያበቃል። አንቺ ሀገር አንቺ በፑንትላንድ በጁባላንድ እና በፌደራል መንግስት ሶማሌ ውስጥ አለ። ምርጫው ፓርላሜንታሪው ምርጫ ምን ይደረግ እንዴት የሚለው ገና ስምምነት ላይ አልደረሱም። አንዳንዶቹ ጁባላንድ እና ፑንትላንድ ተቃውሞታል። ፕሬዚደንቱ እግራቸውን ይጎትታሉ የሚባል አለ። ፕሬዚደንት ፎርማቸው ይሄ አንድ የሚያሰጋም ሶማሊያ ምንድነው ነገር ተካሮ ከቁጥር ውጪ እንዳይወጣ አሜሪካኖች ስጋት አላቸው እነሱን ብሊንከን ለማለት ነው። ሱዳንን በተመለከተ ሱዳንና ኢትዮጵያ አቅጣጫ እስካሁን ኢትዮጵያ በትግስት አሳልፈዋለች ማለት ሳይሆን በጥንቃቄ እያየች እየተከታተለች ለሰላም ዋጋ እየከፈለች ነው። ኢትዮጵያ በጣም ዋጋ እየከፈለችበት ነው። ነገር ግን ይሄ ትግስ ዝም ብሎ በባዶ የሚቀር አይደለም። እርምጃ በምትወስድበት ጊዜ ያው አሜሪካኖችም እንዲያውቁት ይደረጋል። እንግዲህ ከሱዳን ጀርባ ግብጽም ሊኖሩም ይችላሉ። ምናየውም እንግዲህ የሚያሳየው ሁኔታው ይሄ ስለሆነ አሜሪካኖችን አጋር አገር ስለሆንን ግብጾችን ሱዳን ውስጥ ዘው ብለው እንዳይገቡ ያለውንም መዘዝና ጦስ እንዲያውቁት ማድረግና እግራቸውን እጃቸውን እንዲሰበስቡ አሜሪካኖች ላይ አጥብቀን መስራት እንዳለብን ይታየኛል ማለት ፈልጋለሁ። አቶ ሰለሞን፣
ፕሮፌሰር ብሩክ ከዚህ ምርጫ ጋር ተያይዞ አሜሪካ ለዓለም ትሰጥ የነበረውን እሴት የዓለም የንጋት ኮከብ እንበል መርከበኞች ባህር ላይ ሆነው የሚከታተሉት የሰሜን ኮከብ የመሆኗ ነገር በተለይ የዲሞክራሲ ጉዳዮች ሲነሱ፣ የነጻ ምርጫ ጉዳይ ሲነሳ፣ የሰብአዊ መብቶች ጥበቃ ሲነሳ ያለፈው ምርጫ አዳፍኖታል የሚሉ አሉ። አሜሪካ ከእንግዲህ ለዓለም የምትሰጠው ነገር የላትም፣ የምትፎክርበት ነገር የላትም፣ አለኝ የምትልበት አርአያነቷ ጥላጥሎበታል ይሄ ምርጫ የሚሉ አሉ። ማገገም የምትችልበትና ያንን ቦታዋን መመለስ የምትችልበት በዓለም አቀፍ ደረጃ እድል አላት አሜሪካ ከዚህ በኋላ?
በጣም ጥሩ ጥያቄ ነው። በደንብ በሚገባ ወደ ድሮ ቦታ እንደውም በጠነከረ ሁኔታ ትመለሳለች ነው የምለው። ይህን ስል እንደው ትንሽ ፍቃድህን ትልበልና አንድ ያነሳው ነጥብ ያልመለስኩት አለ ተዘንግቼው አሁን ትስላለኝ። እሱም ሰሜን ኢትዮጵያ ትግራይ ክልል የተፈጠረውን ሁኔታ በተመለከተ የሚለውን ነገር አሜሪካኖች የሚያዩት ትክክለኛ አቋም ነው፣ እንደምደግፈው ነው። ትግራይ ውስጥ የሆነ ሁኔታ አገር ውስጥ የሆነ ነው፣ በአንድ አገር ውስጥ የተከሰተ ክስተት ነው። እና ያ ማለት ይሄ ምን ማለት ነው? በዓለም አቀፍ ሕግም ሆነ በአሜሪካን ብሔራዊ ጥቅም ፖሊሲያቸው ውስጣዊ ጉዳይ ነው፣ ኢትዮጵያ ውስጣዊ ጉዳይ ነው። እና እዛ ውስጥ እጃቸውን አያስገቡም፣ የማስገባትም ፍላጎትም ምን ሁኔታዎችም የላቸውም። ይህን ማስመር እፈልግበታለሁ። እርግጥ አሁን እነሱ ሞር ማየት የሚፈልጉት በጣም በትግራይ ክልል ይሄ ለሰብአዊ እርዳታ የሚደረገው እህልና ድጋፍ እና ሕክምና መድኃኒቶች በሰፋ ሁኔታ ቶሎ እንዲገባ፣ አንድ ሁለተኛ አንዳንድ ኦፍ ሊሚት የሆኑ ኤሪያዎች አሉ
የማይደርስበት።
አዎ እንግዲህ ግጭትና የመሳሰለው ነገር አልተቋጨበትም ይሆናል። ያው የሚያውቁት ነው እነሱ፣ ግምታቸውም እንደዛ ነው። እዛ አካባቢ ቶሎ እየተጣራ እየተከፈተ ትግራይ በሙሉ ቶታሊ 100% ክፍት ሆኖ እንደ ልብ ወርልድ ፉድ ፕሮግራም፣ ዩናይትድ ኔሽን፣ ኦቻ፣ ዩኤንኤችሲአር የመሳሰሉት የዩናይትድ ኔሽን ስፔሻላይዝድ ኤጀንሲዎች በሙሉ ገብተው እንዲንቀሳቀሱ ፍላጎት አላቸው። አሜሪካ ይህን ማየት ይፈልጋሉ። ለዚህም ደግሞ ጥሩ ዜናዎች አሉ። ዛሬ ራሱ የወርልድ ፉድ ፕሮግራም ቺፉ በጣም ከኢትዮጵያ መንግስት ጋር ዝርዝሩንም ገና ባላየውም ባይታይም እስከገጠዋን ድረስ ሊወጣ ይችላል። በጣም ብሬክ ትሩ ነው ያሉት። እንዲሁ ማለት ሰባሪ ሆነ በቁ ሰባሪ ሆነ ግንኙነት ማን ነው ውሳኔ ኢትዮጵያ መንግስት ጋር ደርሰናል እና
ትልቁ ውሳኔ ነው።
ትክክል የሚጠበቅ ነበር እና ይሄ ራሱ ቸሮሬ ነው።
ዴቪድ ቢስሌይ የዓለም የምግብ ፕሮግራም ዋና ዳይሬክተር ናቸው።
ትክክል ነው እሳቸው ብለዋል። እና ኢትዮጵያ ውስጥ ከቀን ወደ ቀን እየተሻሻለ ይሄዳል፣ ሰላምና ጸጥታ ይረጋጋል። ይሄ ምንም ጥርጥር የለውም። እና ይህንን ቅድም ስላልነካሁት መጨመር ፈልጌ ነው። እና አሜሪካን በተመለከተ ወደ ድሮ ቦታዋ ትመለሳል፣ ጥርጥር የለውም። ምንድን ነው የአሜሪካ ተቋማት እንግዲህ ኢንስቲቱሽንስ እንግሊዝኛ ምንድለው፣ ይሄ 240-250 አቅጣጫ እየሄዱ ነው በዓለም ታሪክ። እርግጥ ትናንት ነው፣ ግን ለዚች ሀገር ረዥም እድሜ ነው፣ ለዚች አዲስ ሀገር አሜሪካ ለምንለ ሀገር አሜሪካ። እና እነዚህ ተቋሞች ማይነቀነቁ ብትገፋቸው ማይነቀነቁ ናቸው። ችግር ሆኖ ያለፈው አራት ዓመት ያየ ነው በቀኙ ንቅናቄ ብሶት ትከሻ ላይ ድጋፍ እንግዲህ በፖለቲካ እንግዲህ ፊቨር ትኩሳትና ማንቀጥቀጥም ይይዛል ያለ ነገር ነው። ኢኮኖሚው ዝቅ ሲል ሶሻል ፕሮብሌሞች ሲካረሩ ብዙ ጊዜ ህዝቦች ራሳቸውን እያደራጁ ወደ ፖለቲካ ድርጅቶች ውስጥ ይገባሉ። የቀኝ ቅናቄ የተጠናከረውም በዛ እንግዲህ ብሶት ላይ ተንተርሶ ነው። ለዛ ብሶት ምላሽ በተሰጠ ቁጥር ትኩሳቱ እየቀነሰ ወደ ኖርማል ሁኔታዎች መመለሳቸው ማይቀር ነው። አንድ ሁለተኛ ተቋማት ብትገፋቸውም ሼክ የሚያደርጉ አይደሉም፣ ይፈርሱ አይደሉም። የአሜሪካ ተቋማት እንደ አፍሪካ ሀገራት እንደ ኤዥያ ሀገራት አይደሉም። ምክንያቱም አንዱ አንዱን ቼክ እያደረገ አንዱ አንዱን ባላንስ እያደረገ ህገ መንግስቱ ሁልጊዜ አሁንም እንደየተጨቃጨቁ ህገ መንግስቱ ነው የነሱ ኮምፓስ፣ መሰረቱ እሱ ነው። ስልጣን ያከፋፍለው ምን የሚለው እሱ ነው የሚዳኛቸው። ያንን ነው የሚሰሩት። እና ሚስተር ትራምፕ መምጣት ማለት ከላይ ከቁንጮ ፕሬዚደንሲውን ይዘው ያችን አራት ዓመት ተርም ውሳኔዎች ላይ ተጽዕኖ ለማድረግ አድርገዋል። ብዙ የተሳሳተ ውሳኔ ወስነዋል። እንግዲህ ይሄ ከፕሬዚደንት ይለያያል። ብዙ ጉድፈቶች ተደርገዋል። ቁስሎችም እና ፍትጊያም ነበሩ። አሁን ወደ ቁስሉን ቅርፊቱን ወደ ማንሳት እና ወደ ጤናማ ሬጅሜንቴሽን ወደ ጤናማ እንቅስቃሴ አሜሪካ የተመለሰች ነው። እንዲያውም ባይገርምህ ባይደንም ተናግረውታል ጥር 20 ስልጣን ሲረከቡ። ከዛም በኋላ አደጋግመውም ተናግረዋል። ሁሉም በሙሉ ልብ የሚናገረው ይሄ ከቀኝ በኩል የመጣብንን ቻለንጅ ወይም ተግዳሮት ችግሩን አውቀናል። ወጣቱ ኮንፊውዝድ የሆነ መጠቀሚያ ሆኖ መሳሪያ ሆኗል። ያንን ለመከላከል በነፃ መወያየት ማፈን ሳይሆን በነፃ መወያየት ማምከን ሐሳባቸውን በሐሳብ ማምከን መሳሰሎ ላይ መስራት አለብን በሚል ታጥቀው ተነስተዋልና በአሜሪካ ታሪክ አቶ ሰለሞን በ1930 ውስጥ በ1880 በ1860 70 ውስጥ ብዙ ኢንሲደንቶች አሉ። ወይ ቀኝ ሆነ ወይ ዘረኛ ሆነ ወይ ዘረኛም ሆነ ቀኝም ሆነ ተቀላቀለ ንቅናቄዎች ይታያሉ። ይመጡና 5-8 ማመት ብለው እንደገና ያወርዳሉ። እና የአሜሪካ ፍራአቱ በዚህ ጉንፋን ለበለ በዚህ 4 አመት ሁኔታዎች የሚፈርስ አይመስለኝም። ጉዳት አለው የሚፈርስ አይመስለኝም። ከዛ ውጪ ግን ባይደንም ተናግረውታል ትልቅ ቻሌንጅ አድርገው አሁን ካንተ ጋር ምስማማው ምንድነው ቻይናን በተመለከተ በደም ጽኑ አቋም አላቸው። እሳቸው እንኳን ሴናተር ሆነው ነው ይሄን ሳንጸባርቆ ይኖሩት እንደገና ቫይስ ፕሬዝዳንትም ሆነው ቻይናን በተመለከተ በተለይ አፍሪካ ላይ ያላት ፖሊሲ መገተርና ኒውትራላይዝ ማድረግ አለብን በሚል ጽኑ አቋም አላቸው። ቻይና እንደ ግሎባል ሀያል ሀገር መምጣቷ እየፈጠጠ እያገጠጠ የመጣ ጉዳይ ነው። እሱን በምን መልክ እናምክ ነው የሚል ነው። የቻይና ኃይልና ጡንቻ ኢኮኖሚክ እድገት እና ሚሊተሪ እድገት እንጂ ፖለቲካዊ እድገት እንዳልሆነ ግልጽ ነው። ፖለቲካዊ እድገት ስል ነፃ ዲሞክራቲክ ስርዓት ላይ የተመሰረተ አይደለም ስርዓቱ። ይህም ራሱ ቻይናን አደጋ ላይ የሚጥላት ነው። አንድ ቀን እንደ ቴናሜን ስኩዌር የመሳሰለ ሁኔታ ከህዝቡ ፕሬሸር ከታች ወደ ላይ ቢመጣ ይሄ ስርዓት እንግዲህ ያለው አማራጭ በጡጫ ወደ ታች ህዝቡን ማለት እንደሆነ ይሄ አሜሪካኖቹ ትኩረት ሰጥተው የሚሰሩበት ነው። ቻይናን አንድ ውስጣዊ ችግራቸው ይጥላቸዋል፣ ሁለት አብጠው እኛም ኮንፈረንስ ያደርጋሉ፣ እኛም ለዛ ምላሽ መስጠት አለብን እንዴት የሚለውን ነገር እያሰቡበት ነው። ባይደን የሚሉት ምንድን ነው? ላቲን አሜሪካ ጋር ከዌስተርን ሄሚስፌር ጋር ከእስያኖች ጋር ከአፍሪካኖች ጋር ለዚህም ነው አፍሪካ ቅድም የተወያየ ነው አፍሪካን አትኩረን ከሰራን አፍሪካ ውስጥም ቻይኖችን መከተን በኢኮኖሚም በፖለቲካውም መከተን መያዝ አለብን የሚል አቋም ነው ያላቸው። ራሽያንም እንደምታውቀው በንክኪ ለፑቲን ተደዋውለዋል፣ ነግረዋቸዋል። ካሁን በኋላ አሜሪካ ምርጫ ውስጥ እጅን እንድታስገባ አንፈቅድም፣ የሰብአዊ መብትን ሁኔታ በተመለከተ እናወግዛለን፣ ከአንተ ጋር ራሽያ የምታደርገውን የገፍትር ፖለቲካ ወይም እኔ ብቻ የሚል ፖለቲካ ቻሌንጅ እንደምናደርግ አሜሪካ እንደምታደርግ በግልጽ አስቀምጠዋል። ያን አድርገው እንደገና በአንጻሩ ስታርት የሚባል የኒውክሊየር አርማመንት አግሪመንት አለ።
የኒውክሊየር ፍቅድምድም መግቻ
ስታርት ማለት ስትራቴጂክ አርምስ ሪደክሽን ትሪቲ 2010 ነው መጨረሻ የተፈረመው። አሁን ፌብሩዋሪ 8 መቼ ነው ነገ ተነጎዲያ ይቃጠላል። እሱ እንዳይቃጠል ጆ ባይደን ከፑቲን ጋር በጎንም አውርተው ክፉንም አውርተው በጎንም አውርተው እሱ ላይ ተስማምተው ፑቲንም ያው የሰሉ ፖለቲከኛ ናቸው። በጣም የራሽያን ጥቅም ኮምፕሮማይዝ ያስደረጉ ሁለቱም ተስማምተው ለመፈራረም ያው እንግዲህ እዛ ደረጃ ደርሰዋል። እና አሜሪካ ይሄ ሁሉ የራሽያ ቻሌንጅ የቻይና ቻሌንጅ ውስጥም የተወሰነ ደረጃ አለመረጋጋት የቀኙን ንቅናቄ ኮንትሮል እስከተደረገ ድረስ ምንም የሚያሰጋቸው አይመስለኝም። እርግጥ ፔንፉል ይሆናል። ነገር ግን አሜሪካ ሁልጊዜ አበቃላት ሲባል የምትነሳ ሀገር ናት። በ1917 በ1939 በ1865 የሲቪል ወሩ በባርነት ጥያቄ የተነሳ መሳሰለው ብዙ ብዙ ጉዳይ ቬትናም አለም ራሱን የቻለ ራስ ምታት የነበረ ለነሱ ራስ ምታት የነበረው ከዛ ሁሉ ተዋግተው መጨረሻ ላይ የአሜሪካ አፕሮች ምንድን ነው? ማይሆን ሲሆን ለቆ መውጣትና ሪያሊቲን መቀበል፣ ሪያሊቲውን በግድ እውነታውን መቀበል የአሜሪካ አካሄድ ነው። እውነታውን ደግሞ የተቀበለ አገር ሰላም ያገኛል። እና በዛ መልክ እንደሚራመዱ ነው ሚስተር ጆ ባይደን የምጠብቀው ማለት ፈልጋለሁ። ሰለሞን
ፕሮፌሰር ብሩክ መቼም ብዙ የምናነሳቸው ነገሮች አሉ። አዲስ አስተዳደር ነው፣ አዲስ ፍልስፍና ነው፣ ብዙ ለውጦች አሉ። ካለፈው አስተዳደር ጋር የተለየ ነው ከሌሎቹ የስልጣን ሽግግሮች። በሌላ ጊዜ የለመድናት አሜሪካ ነች፣ ከዲሞክራት ወደ ሪፐብሊካን፣ ከሪፐብሊካን ወደ ዲሞክራት የተለመደ ነው። የአሁኑ ዘመን ግን የተለየ ሁኔታ ያየንበት አሜሪካ በእጅጉ ተከፋፍላ ያለችበት ሁኔታ ነው። በዓለም ፖለቲካ ላይም ያላት ቦታ ብዙ ያነጋገረ ያለበት ጊዜ ነው። የተከታተልን እነዚህን ሁኔታዎች እንገመግማቸዋለን ለሌሎችም ዲሞክራሲዎች ትምህርት ይሆናልና እጅግ በጣም አርጌ አመሰግናለሁ።
እሺ አንድ ነጥብ እንደው ባንዴቃው ጆ ባይደንን ለየት ያደረገው ባይገርም ካቢኔ አሰላለፉ አመራረጡ ራሱ አሜሪካን የሚሸት አሜሪካን መስዋዕት አድርገህ የሚያሳይ ነው። አሜሪካ ሜልቲንግ ፖት የምትባለው ጥቁሩን ይሄ ኔቲቭ ኢንዲያኖን ማለት ነባር ህንዶችን፣ ቻይኖችን፣ ኮሪያኖችን፣ ኩባ አሜሪካኖችን ኢቭን አንድ ኢትዮጵያ ወንድማችን አለ ናሽናል ሴኩሪቲ ካውንስል ካቢኔ ደረጃ አይደለም ግን ቺፍ ኦፍ ሲምዘን ኤግዚኪዩቲቭ ዳይሬክተር እና ቺፍ ኦፍ ስታፍ ነው በብሔራዊ ሴኩሪቲ ደህንነት ምክር ቤት ውስጥ ሁሉን የያዘ ነው። ለመጀመሪያ ጊዜ በአሜሪካ ታሪክ አገር ግዛት ሚኒስትሩ የሆኑት ባይገርም የህንድ ትራይብ የህንድ ሬድ ኢንዲያን የሚባሉት የኔቲቭ ሬድ ኢንዲያን ናቸው።
ነባሮቹ አሜሪካውያን
ኒው ሜክሲኮ። አዎ ይሄ ተደርጎ አይታወቅ በካቢኔ ደረጃ ማለት ነው። ሌላው ደግሞ ለመጀመሪያ ጊዜ በአሜሪካ ታሪክ ፔንታገን የሚመሩት መከላከያ ሚኒስትሩ ጥቁር አሜሪካኖች ናቸው። ጀነራል ሎይድ ኦስትን ናቸው። እንግዲህ የመጀመሪያው ጥቁር ያደርጋቸዋል። እንግዲህ ከኮሎን ፓውል ጋር እንዳይምታታ ኮሎን ፓውል የውጭ ጉዳይ ሚኒስትር ናቸው የመጀመሪያው። እኚህ ደግሞ በመከላከያ የመጀመሪያው ጥቁር አሜሪካዊ ናቸው። እና እያለ ይቀጥላል። እና ደስ ሌላ አይደለም አንድ ጥቁር እዛ ላይ ስለወጣ የጥቁርና የዘር ጥያቄ መልስ አገኘ አይደለም። ሁልጊዜ በፖለቲካ ሲምቦሊክ ሲግኒፊካንስ እንደሆነ ትርጉም ይዞ እንዲመጣ ያስፈልጋል።
ለምሳሌ
ተቀባይነት እንዲኖረው አሜሪካን የመሰለ ካቢኔ ነው እንግዲህ መረሳት የለበት። ምክትል ፕሬዚደንቷም ሁሌ ደጋግማቸው ሪፖርት ተደርጓል። እኔም ሁሌ የምለው ነው ስጠየቅ ህንድና ጃማይካዊ ናቸው የአሜሪካ ታሪክ የመጀመሪያ ታሪክ ነው እንደገና ሴት መሆናቸው። እንደው የምን ጆሮ አይስማይ በሰጣን ጆሮ አይስማይ ባላልና ጆ ባይደን አንድ ነገር ቢሆኑ አቶ ሰለሞን ይታይ እንግዲህ የመጀመሪያዋ ጥቁር ሴት አንድ ሴት ሁለተኛ ጥቁር ሶስተኛ ደግሞ የመጀመሪያ ጄኔሬሽን ማይግራንት ትውልድ ስልጣን ላይ ሲወጣ አሜሪካ ወድቃለች ለማለት ማን ነው ተዳክማለች ማለት ማያሳይም። እንደገና ሶስተኛ መንዝጋት መፈልገው ኤቭሪ ድምጽ ያንዳንዱ ድምጽ ዋጋ ያስከፍላል አሜሪካ። አሁን ዲሞክራቶቹ ተደራይተው ስለወጡ ይሁላሽነው በክተዋል። ኢትዮጵያኖችኛ ወገኖቻችን እንኳን ሳይቀር ጆርጂያ ሁለቱ ሴናቶሪያል ሲትስ ኢትዮጵያኖቹ ሁላችንም ተንቀሳቅሰናል። ሄደን ተደጋገረ በዙም ተብተነች አንዳንድ አስተዋጽኦ ካሉት ሲቪክ ድርጅቶች ጋር ሁላችንም እጅለጅ አድርገናል። ሁለቱንም ኢትዮጵያ ድምጽ ምናቅ አይደለም ወደ 20 ገደማ ነን ግን በ12000 ድምጽ ልዩነት ነው ሴናተሮቹ በተለይ አንደኛው ሴናተር ሪፐብሊካን ያሸነፈው። ስለዚህ ኢትዮጵያኖቹም የሁሉም ድምጽ የተካተተ ነው ለማለት ነው። እኛ ቁጥራችን ትንሽ ቢሆንም እዚህ ውቀኖስ ሀገር ውስጥ ኪንግ ሜከር ይባላል። ስልጣን ላይ የሚቀመጠውንም ተደራይተን አሁን በተለይ በጣም በአገር ጉዳይና በአሜሪካ ፖለቲካ ጉዳይና በዲያስፖራ በአገራችን ጉዳይ የተሳሰበ ነው ሰው በሲቪክ ድርጅቶች ማንደርስበት የለም ዘ ስካይ ኢዝ ዘ ሊሚት አሁንም ጣሪያው ሰማይ ነው እንደሚባለው ማለት ፈልጋለሁ።
በተለይ በጆርጂያው ትንክንክ ውስጥ ኢትዮጵያውያን በጣም ብዙ ድርሻ ተጫውተዋል የሚባል ነገር ሰማለሁኝ ማደራጀት በማተሳሳት በኩል በተለይ ፕሬዚደንት ትራምፕ ከህዳሴ ግድብ ጋር የተያያዘ ወገናዊ ነው የሚባል አቋም ጋር በተያያዘ ብዙ ኢትዮጵያውያን ይደግፋቸው የነበሩ ሁሉ ፊታቸውን ያዞሩበት እንደነበር አስታውሳለሁ። እንዳሉት የመጀመሪያዋ ጥቁር እና ደግሞ ሴት ምክትል ፕሬዚዳንት እዛ ቦታ ላይ መቀመጥ ራሳቸውን ባይደንንም የሚለያቸው እንደሆነ ራሳቸው ምክትል ፕሬዚዳንቷ ተናግረው ነበረ በድላቸው ማብሰሪያ ምሽት። ምን አይነት ድፍረት ነው ያሳዩት ባይደን ያን ጊዜ አንዲትን ጥቁር ሴት የምርጫ ተወዳዳሪ ትሆናለች መሸነፉ እኮ ሁሉ ነበረ ይሄ ትልቅ ኃላፊነት ወስደው ነው እኔን ይዘው የተወዳደሩት እኚህ ሰው ብለው ተናግረው ነበር ካማላ ሃሪስና እንዳሉትም የሴጣን ጆሮ አይስማው እንዳሉት አንድ ጋዜጠኛ አንድ ጊዜ ሲዘግብ a heart beat away ብሎ ነበረ ለፕሬዚደንሲው ማለት ነው ፕሬዚዳንት ለመሆን አንዲት ልብ ትርታ ብቻ የቀራቸው ጥቁር ሴት እዛ ቢሮ ገብተዋል ብለው ነበር እና ሙሉ ለውጥ እንዳለ የሚያሳይ መስላል በዩናይትድ ስቴትስ ፖለቲካ ውስጥ።
በጣም ልክ ነው ሰለሞን፣
እጅግ በጣም አርጌ አመሰግናለሁኝ ፕሮፌሰር ብሩክ ኃይሉ። እንደተለመደው ወደፊትም እየተመላለስን እንደዚሁ ብዙ ጉዳዮችን እያነሳን እንወያያለን፣ በኢትዮጵያም በአሜሪካም ጉዳዮች ላይ በሌሎችም ዓለም አቀፍ ጉዳዮች ላይ። ለዛሬ እግዚአብሔር ይስጥልኝ። አድማጮቼ ስም ደህና ምሽት።
እኔም በጣም አመሰግናለሁ። ጤናና የክብር ሰላምታ ለወገኖቻችን በያሉበት ይድረስልኝ። ለሰጠኝ እድል አመሰግናለሁ አቶ ሰለሞን።
እግዚአብሔር ይስጥልኝ ፕሮፌሰር።